ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ተነስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ሐሙስ ነሐሴ 25 ቀን 2015 ዓመተ ምህረት ነው።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ነሐሴ 25 ቀን 1367 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ዝግጅታችንን በዜና እንጀምራለን። በማስከተልም ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የዲሲና አካባቢው አካል የወጣውን መግለጫ እናሰማለን። በማስከተልም ጓድያሱ አለማየው ከ360 ቴሌቪዥን ጋር ያደረጉትን ቃለ ምልልስ አሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል።
በመላው አማራ የተጀመረው ትልቁ የንቅናቄ የህልውና ጦርነት ዛሬም እንደተናንቁ በተጋደለና በተፈረመ መንገድ እየተከናወነ ይገኛል። በጎንደር፣ ወሎ፣ ሸዋና በረጎጃም ክፍለ ሀገሮች የተከናጀ ኢትዮጵያን የማዳን የህልውና ትግሉ እጅግ መዋቅሩን በጠበቀና በቂም በጋንታ እንዲሁም ነበልባል በሆኑ እሳት በሚጠፉ በአለመው ተኳሽ ፋኖች ለጀግኖች እጅ ስር ሙሉ በሙሉ አካባቢው እንደወደቀና ኢትዮጵያን ነፃ ለማውጣት ከስር ያለው መራፍ ደግሞ እየቀለለ እንደመጣ የጠላት ልብ እየራደና እየተንቀጠቀጠ እንደሆነም በርካታ ምንጮች ይጠቁማሉ። በዛሬው ዕለትና ትናንትና እንዲሁም ከትናንት በስቲያ በሶስቱ ቀኖች የተከናወኑ የጦር ሂደቶችን ስንመለከት ምስራቅ ጎጃም አዴት ትናንትና ጀምሮ ጦርነት እየተካሄደ ነው። አዴት ላይ ከፋኖ ሶስት ታጋዮች ሲሰዉ ከኦህዴድ ቅጥረኛ ወታደሮች ደግሞ በ30 ተሽከርካሪ ተጭኖ የመጣ የኦህዴድ ቅጥረኛ ሰራዊት ሙሉ በሙሉ ተደምስሷል። ይህ ኃይል በህዝባዊ ኃይሉ ቁጥጥር ስር እንዲውል ተደርጓል። የተደመሰሰው ተደምሶ የቀሩት ደግሞ ተማርከው እንዲሁም ከነፍስ ወከፍ እስከ ቡድን መሳሪያዎችም በህዝባዊ ኃይሎች ውስጥ ወድቀዋል። ከቆሎ መሻገር ጀምሮ ጎንጅ ቆለላ አዴት ድረስ በተሳሊና በተለያዩ ተሽከርካሪ ተጭኖ የመጣ ይጠራል ቡድን ያለ ምስክር ያለ አንድ ሰው እንኳን እስኪቀር ድረስ በሚባል ደረጃ የተደመሰሰ ሲሆን ከህዝባዊ ኃይሉ ግን ምንም አይነት የተሰዉ ኃይል እንደሌለ ብናረጋግጥም እንኳን ከውስጥ ፋኖች ግን በክብር ለሀገራቸው ሲሉ የህይወት መስዋዕትነት ከፍለዋል። የትኖራ ከሄሊኮፕተር ሲወርዱ ቀጥታ ልክንክም እያደረገ የሚጥል ፋኖ ተነስቷል። የትኖራ ሎማሜ ደብረ ማርቆስ እንዲጨናን አድርጎ እንዳንድ ካስተናጋሪ እንዳንድ ልብ መካሪ በመሆን ፋኖዎቹ የተቀናጀ ውጊያቸውን ሲያከናውኑ ውለዋል። በዛሬው ዕለት የትኖራ ሎማሜና ደብረ ማርቆስ እስካሁን ደቂቃ ድረስ ጦርነት እየተካሄደ እንደሆነም ለመደገብ ችለናል። ደብረ ማርቆስ ጦርነቱ እየተባባሰ ከመምጣቱ ጋር ተያይዞ ወደ ከተማ የገቡ የቀጥረኞቹ ሰዎች ሄሊኮፕተሮች የት እንደገቡ አልታወቀም። ወደ ከተማ ከገቡ በኋላ ግን እንዳልወጡ ለማረጋገጥ ችለናል። ወደ ወሎ ክፍለ ሀገር ስንመጣ መቅደላ አምባ ዩኒቨርሲቲ የደፈጠ መከላከያ እንደነበረ የሚታወቅ ቢሆንም ከነተተኳሹ ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። መቅደላ አምባ ዩኒቨርሲቲውን ምክንያት በማድረግ እዚያ ውስጥ መሽጎ የነበረው የኦህዴድ ጸረ ሕዝብ ቡድን የደፈጠበትን አጥንቶ በመግባት ጀግናው የፋኖ ኃይል ከነተቋቁ በዚህ ስራ አድርጎታል። መካነ ሰላም አንድ ፋኖ የገደለ 30 ሺህ ብር ይሰጣል ብላ ከተረኛው አካንቲባ ጋር ወጣ እንደነበር የሚታወቅ ነው። በዚህ ምክንያት ተነቅነቁ እየተባባሰ መጥቷል። ወደ ጎንደር ክፍለ ሀገር ስንመጣ ደግሞ ጎንደር ከተማ የመከላከያ አስተኳሽ የብልጽግና ኃላፊ እኔ ስደውል ብቻ መጣችሁ ፋኖን ትጨፈጭፋላችሁ ብሎ በመጠራራት እያለ ከአስራ ውስጥ የነበሩት ፋኖ ወታደሮቹ ሲደውልላቸው እኛ በብናት ላይ ከፋኖ ጋር ተቀናቅረናል ብለውት መግቢያ መውጫ አስቶ ዛሬ እየተርበደበደ ይገኛል። ይህ ቀጥረኛ የብልጽግና ጽሕፈት ቤት ኃላፊ ወንደር ከተማ ላይ የሚኖር ሲሆን ከቀጠረኞቹ ጋር ተመሳጥረው ፋኖን ሙሉ በሙሉ እንዲደመሰስ ለማድረግ ሙሉን ከጨረሰ በኋላ ከነማን ጋር እንደተነጋገረ ኳቸው ያስተውል ፋኖ አረቆ አሳቢና የመረጃ ሰጭነትን ምክንያት በማድረግ እነዚያ ተነጋግረው የነበሩት የመከላከያ ኃይል ሰብዮቹ ሙሉ በሙሉ ከፋኖ ጋር መቀላቀላቸውን ሲያበስሩት መግቢያ መውጣቶ ሰብሰቦት የነበረውን ብሬን ብሽካና ስናይፐር የሚያገባበት አቶ ከፊት ከኋላው ተከቦ እንደሚገኝም መረጃዎች ይጠቁማሉ። እንደ ሀገር ያለውን መረጃ ስንመለከት መከላከያ ሙሉ በሙሉ ተበትኗል በሚባል ደረጃ ላይ የቁልቁል እየተጓዘ ይገኛል። አሁን አገዛዙ ግራ ሲገባው የሰሜን እዝን የጨፈጨፈው የወያኔ ወታደሮችን ሹመት እየሰጠ እንደሆነም ለማወቅ ችለናል። በሸኖ በኩል ፋኖ ይመጣል ብሎ አገዛዙ ምሽግ አስቆፍሯል። ይህ ምሽግ ግን የአማራ ህዝብ ኃይል ወይም ፋኖን የሚያቆም እንዳልሆነም ግልጽ ነው። ትግራይ ላይ ሰልፍ ላይ እየተካሄደ ሲሆን እነ ጌታቸው ረዳን ጨምሮ በርካታ የአሮጌው ፖለቲካ ቁማርተኞችን አንፈልግም ብለው በአደባባይ ድምፃቸውን እያስተጋቡ ይገኛል። ያኔ እንኳን ለጦርነት ልትዘጋጅ ይቀርና እርስ በርሷ እንኳን በራብ በጥምና በፖለቲካ ሽኩቻ እየተባላች እንደሆነም ልንረዳ ይገባል። የትግራይ ህዝብ አማራ ህዝብ ጎን በመቆም ከሶማሌ እንዲሁም ደግሞ ከኦሮሞና ከደቡብ ህዝብ ጋር በመሆን ከረዝቦችን አስወግዶ በመጣል ኢትዮጵያ ነጻ ሊወጣ እንደሚገባውም ልብ ይለዋል። ጦርነት በከፊል ከአማራዎች እየወጣ ወይም ደግሞ ከአማራ ወሰን ውጭ እየሆነ እንደሆነ ለማወቅ ተደን ችለናል። አዲስ አበባ በሸዋ በወለጋ በአዳማና ናዝሬት እንዲሁም በትግራይ በተለያዩ አካባቢዎች በደቡብ ክልል በክልል ይገባኛል በሚል ወያኔ ከፋፍላ ልገዛ በሰራችላቸው ወሰን ምክንያት በተለያየ መንገድ ስርዓቱን በመቃወምና በመቅናት ለማስወገድ በመዘጋጀት ላይ እንደሆኑም ለመገንዘብ ችለናል። በዛሬው ዕለት የነበረን ሪፖርት ይህን ይመስላል። ቀጣይ በሌላ በአዲስ ሪፖርት ሰመንት ላይ ድረስ ሰላም ሆነ።
ነሐሴ 21 ቀን 2015 እሁድ ጀምሮ መታወቂያ የታየ ከ3000 በላይ ዜጎች በጅጅጋ ከተማ በሚገኙ ትልልቅ አዳራሾች በፖሊስ ታስረዋል። ወዳጅ ዘመድ እንዳይጠይቃቸውና ምግብ ውሃ እንዳያገኙ በማድረግ የእስር ቦታዎችን በመለዋወጥ በዜጎች ላይ የሰብአዊ መብት ረገጣ በመፈጸም ላይ ይገኛል። በጅጅጋ በየቀኑ የተለያዩ ስፍራዎች ስራዎችን እየሰሩ የሚኖሩ ሰራተኞችና ተማሪዎች ከደቡብ ከወላይታ ሀዲያ ከምባታ የሲዳማ የጉራጌ እንዲሁም የአማራና የተወሰኑ ኦሮሞዎች ታስረዋል። ለጉዳዩ መንስኤ አንዲት የሶማሌ ወጣት መደፈር ሲሆን የደፈረውን ግለሰብ በህግ አቅርቦ መጠየቅ እያለ ከምንም በላይ የሌሉበትን መግደል ማሰር መደብደብ ንብረት መቀማትና ስቆችን መስፈር ፍጹም አግባብነት እንደሌለው ከስፍራው ከደረሰ መረጃ ለማወቅ ችለናል። ከዋሽንግተን ዲሲ እና አካባቢው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ አካል የተሰጠ መግለጫ። በህዝብ ኃይል የማይንኮታኮት የዘረኞች ሴራም ሆነ በአመጽ የማይናድ ጸረ ኢትዮጵያ ምሽግ የለም። ውዲቷ ሀገራችን ኢትዮጵያ የማያባራ ሰቆቃና ዋይታ የሚሰማባት ለዜጎቿ የስቃይና የመከራ ምድር ከሆነች አመታት ተቆጠሩ። በህዝባችን ጽኑ ትግል ተዳክሞ የስልጣን ዘመኑ በማክተም ላይ የነበረውን ወያኔያዊ የዘረኞች ስርዓት ከውድቀት ለማዳን በምዕራባውያኑ ኃይሎች ደባ ታግዞ በለውጥ ስም ብቅ ያለው ያብይ አህመድ ጋጠወጥና ነውረኛ የኦሮሞ ወያኔዎች አገዛዝ ከስልጣኑ ኮርቻ ከተፈናጠጠ ወዲህ በአገራችን የቅርብ ታሪክ ውስጥ ተሰምተው የማያውቁ ዘግናኝ ግፎችና አሰቃቂ ወንጀሎች አዘውትረው የሚፈጸሙ ተግባራት ሆነዋል። በዛሬቱ ኢትዮጵያ ሳይሰልስ በሚኖረው የሸቀጥ ዋጋና የገንዘብ ግሽበት መካከል አጣብቂኝ በተያዘው የሸምት ዋዳሪ መስኪኖች ህይወት ውስጥ በልቶ ማደር ከቅንጦት በሰላም ውሎ መግባትና ያለ ሰቀቀን ከስፍራ ስፍራ መንቀሳቀስ ከእድለኛነት የሚቆጠሩ ተግባራት ሆነዋል። ሙስና፣ ሌብነትና የቀጥር ላይ ዝርፊያ በህግ የተፈቀዱ እስኪመስሉ ድረስ ሃይ ባይ የሌለባቸው እለታዊ እውነታዎች ናቸው። ዜጎች ለፍተውና ደክመው በቋጠሩት ጥሪት የቀለሱት የመኖሪያ ቤት በላያቸው ላይ ይፈርሳል። አብያተ ክርስቲያናትና መስጊዶች ሳይቀሩ የዚሁ የአገዛዝ እብሪተኛ እርምጃ ሰለባ ከመሆን አላመለጡም። እነዚህንና መሰል ጸረ ህዝብ እንቅስቃሴዎቹን በገንዘብ ለማስደገፍ ለራብተኛ ወገኖቻችን ድጋፍ ከለጋሽ አገሮች በእርዳታ ስም ሲላክ የቆየውን የምጽዋት ስንዴ ወደ ውጭ ገበያ በመላክ በውጭ ምንዛሪ እንደሚቸበቸብ በይፋ መታወቁ አብይ አህመድና አገዛዙ ምን ያህል ይሉኝታ ቢስና ሰብአዊ ርህራሄ ያልፈጠረባቸውን ጭራቆች ያሰባሰበ መሆኑን ባንክሮ የሚያስገነዝብ ነው። አብይ አህመድ ባዋቀረው ዘረኛ አገዛዝ ከሚዘወሩት መንግስታዊ የጸጥታና የፋይናንስ ተቋማት ሙሉ ድጋፍ እየተደረገላቸው በይፋ የሚንቀሳቀሱና እንዳፈተታቸው የመግደል ፈቃድ የተሰጣቸው ጽንፈኛ የጎሳ ኃይሎች በተለይ በኢትዮጵያዊነታቸው ኮርተው በግዛቷ ክልል ተሰራጭተው የሚኖሩ አማራ ወገኖቻችንን ልዩ የጥቃት ኢላማ በማድረግ አያሌዎችን ገድለዋል፣ ጨፍጭፈዋልም። በሺዎች የሚቆጠሩትንም ተወልደው ካደጉበትና ወልደው ከከበዱበት ቀዬ በማፈናቀል ለሀገር ውስጥ ስደተኛነትና ምጽዋተኛነት ዳርገዋቸዋል። ይህን መሰሉ በዘመቻ መልክ ከአገዛዙ መንግስታዊ አካላት ጋር በመናበብ የሚከናወን ዘር የማጥፋት ኢሰብአዊ ወንጀል እስከ ዛሬ ድረስ ተጠናክሮ ቀጥሏል። ይህ በራሱ የፋሽስቱ ኮሎኔል ዘረኛ አገዛዝ ራሱን ችሎ ያልቆመ ይልቁኑ የፈጣሪውን ወያኔያዊ ጸረ አማራና ጸረ ኢትዮጵያ አቋም አራማጅና አስቀጣይ መሆኑን በገሃድ የሚያሳይ መረጃ የመሆኑን ያህል የፍጅትና የማፈናቀሉን ጸረ አማራ ዘመቻ ቀጣይነት የሚያመላክት እውነት ነው። የደደቢቱ ወያኔና ዘረኛው ኮሎኔል የሚመራው ፋሽስታዊ አገዛዝ አንድም ሁለትም መሆናቸውን ድርጅታችን ኢሃፓ ገና ከውጥኑ ለሆዳቸው ባደሩ ምንደኞችና ለየመጣው አምባገነን መካደም ልማድ በሆነባቸው የፖለቲካ መንዝራዎች አጀብ ዳንኪራ የተመታለትን አሻጋሪ ተብዬ በማጋለጥ ህዝባችን ለጥገና ሳይሆን ለመሰረታዊ ለውጥ ታጥቆ እንዲነሳ ጥሪ ሲያቀርብ ቆይቷል። ዛሬ ላይ ሆኖ በወያኔና በኮሎኔሉ የእንዳሻኝነት ጥም መካከል በተፈጠረው የስልጣን ሽኩቻ በተቆሰቆሰው ታሪክ ይቅር በማይለው ጦርነት በሚሊዮን የሚቆጠሩ ወገኖቻችን ከረገፉና የሀገር ሀብት ከወደመ በኋላ በቋንቋ ብቻ የሚለያዩት ወያኔዎች በመሐከላቸው አንዳችም ቅራኔ ያልነበረ ያህል ዳግመኛ በእርቅ ስም ተቀናጅተው ቀድመውኑ ጠላት አድርገው በፈረጁት አማራነትና ኢትዮጵያዊነት ላይ ሁለገብ ዘመቻ መክፈታቸውን ያነጸረ ወገን ሁሉ የአቋማችንን ትክክለኛነት መገንዘብ እንደማያዳግተው እሙን ነው። የደደቢቶቹ ወያኔዎች መቀሌ ላይ በጦር ወንጀለኞች እየተመሩ ከስልጣኑ ማማ ላይ ለተቆናጠጠው ኮሎኔል ደቀ መዝሙራቸው እድሜ እየለመኑ በማዕከላዊ መንግስታዊ መዋቅር ውስጥ በተለያዩ ዘርፎች ተመልሰው እየተሰገሰጉ ነው። በንጹሃን ደም የጨቀዩና በዘረፉት የሀገር ሀብት የነጠጡ ቀንደኛ የወያኔ ወንጀለኞችም ነጻ ሆነው በቦሌ እየተሸኙ ወደ ውጭ በመፍለስ ላይ ናቸው። በዚህ ሁሉ አገራዊ መስቀልቀል ውስጥ እየተቀጣጠለ የመጣውን ህዝባዊ በሶትና ቁጣ በእንጭጩ ለመምታት አቅዶ የሚንቀሳቀሰው ዘረኛና ፋሽስታዊ አገዛዝ የጦራይሉን ኦሮሚያ ብሎ በሚጠራው ክልል በማስተማራት ንጹሃንና ሰላማዊ ዜጎችን መጨፍጨፉንና ማፈናቀሉን ተያይዞታል። አማራ ተብሎ በሚታወቀውም ትጥቅ ማስፈታት በሚል ሲያሜ በከፈተው ሁለገብ ዘመቻ በአገሪቱ ውስጥ በአማራው ላይ በግሃድ የሚካሄደውን የዘር ማጽዳት ዘመቻና ጭፍጨፋ ለማስቆም ባልሞት ባይ ተጋዳይነት ተደራጅቶ በሚንቀሳቀሰው ህዝባዊ ፋኖ ኃይል ላይ መጠነ ሰፊና አውዳሚ ጦርነት ተከፈተ ሰንብቷል። የታሪክ ባለተራ ሆኖ በቀደምት ጀግኖች ወግ የወገኖቹን ጥቃት ለመመከት መውዘሩን ወልውሎ አባቱ ባድማ ከሚፋለመው ኢትዮጵያዊ የፋኖ ኃይል ጋር የጀመረው ግብግብ መቋጫው ውድቀት እንጂ ሌላ ሊሆን እንደማይችል ከወዲሁ ምልክቶች መታየት ጀምረዋል። የሽንፈቱንና በለኮሰው እሳት አመድ ሆኖ የመውደሙን አይቀሬነት ጠላት ራሱ ተረድቶታል። የሰሞኑ አብይና ጋሻ ጃግሬዎች የጀመሩት ከወያኔ ጋር የመሳሳብና የወደብ እናስመልሳለን ያንጓባቢ ስላቅ መነሾም ይኸው እውነታ ነው። አንድም እንደተለመደው ህዝብ የሚማገድበትን የጦርነት ሰዓት የማቀጣጠል ያገዛዙ የቀቢጸ ተስፋ ባዜ፣ አንድም ደግሞ ፋኖዊውን የብረት ትግል ለመታደም ያቆበቀበውን ህዝብ ትኩረት ማናጠብና አቅጣጫ የማስቀየር። ከዚያ ውጭ አብይና አገዛዙ ያልተፈጠረበትን አገራዊ ተልእኮ ያስፈጽማል በሚል የሚደረግን ካፍላንቲያ ትጥቅ አስፈቺ የሞኝ ባገኝ ቅዠት ከመሆን አይዘልም። የዛሬው ፋናዊ ተጋድሎ ውሎ አድሮ በመላው ህዝብ ታቅፎና ጎምርቶ ከወራሪውም ሆነ ከተዳባዩ ያስመሳዮች ሴረኛ ኃይል ጋር የተያያዘውን ትግል በአቸናፊነት እንደሚቋጨው ከቶ አያጠራጥርም። ፋኖነት ኢትዮጵያዊነትን ለመታደግ በአገር ደረጃ መደረግ ለሚገባው የጋራ ትግል የሚኖረው አብነት እጅጉን የላቀ መሆኑን ሙሉ በሙሉ እንገነዘባለን። ህዝብ ግፍና በደልን ለመመከት ባሻፈረኝ ባይነት ተነስቶና በማናቸውም መንገድ ተደራጅቶ ለህልውናው የሚያደርገውን ፍትሃዊ ትግል መደገፍ ከአምስት አስርት በላይ በዘለቀው የድርጅታችን የትግል ታሪክ አጥብቀን የያዝነው እምነታችን የተከተልነው መርህ ነው። በዚሁ መሰረት የአብይ አህመድ ዘረኛና ፋሽስታዊ አገዛዝ ተንኮታክቶ እስኪወድቅና በኢትዮጵያ ህዝብ ቀቡልነት ያለው ህዝባዊ ስርዓት እንዲተከል ከምናደርገው መራር ትግል አኳያ ህዝባዊ ፋኖ ከተያያዘው ተጋድሎ ጎን በአጋርነት በመቆም አስፈላጊውን ድጋፍ ሁሉ የምናበረከት መሆኑን በግልጽ እናሳውቃለን። ህዝባዊ ፋኖነት ይለምለም፣ የሽግግር መንግስት ባፋጣኝ ይቋቋም፣ እናቸንፋለን።
ዘረኞች ቀፎ ማይልም ታውቃለህ ምን እናቸው ልዩ ዝግጅታችን ነው። የዛሬው ልዩ ዝግጅታችን ርዕስ ከአንጋፋ የኢትዮጵያ ፖለቲካ ድርጅቶች ትግል አዲሱ ትውልድ ምን ይማር የሚል ርዕስ ይሆናል። ለዚህ ርዕስ የክብር እንግዳችን በማድረግ ለዚህ ዝግጅት ያቀረብኳቸው አቶ ኢያሱ አለማየሁ የኢያፓ ከፍተኛ አመራርና እንዲሁም በጻፊነትና በደራሲነት የሚታወቁ የታቆሰ የትግል ድምጽ ያላቸው ታላቅ የትግል ሰው ናቸው። እንግዲህ ውድ ተመልካቾቻችን ይህ ውይይት በጣም ጠቃሚ ለአዲሱ ትውልድ ትልቅ ገንቢ ካለፈው ልምድ ብዙ ነገሮችን ቀስመን ወደፊት ደግሞ የቀረውን በማሟላት የምናረገውን ትግል ለውጠት እንድናበቃ ይረዳናል የሚል ግምት አለ። እንግዲህ ውይይቱን ስናካሄድ ልዩ ጸጋዬ የቴክኒኩን ኃላፊነት ትወጣለች። አቶ ኢያሱ አለማየሁ ከኔ ጋር በተዋይነት ይገኛሉ። እኔ ማፎርቅ አግደው ይህንኑ ውይይት በማስተባበር እቀጥላለሁ። አቶ ኢያሱ አለማየሁ ማናቸው የሚለውን ብዙ ለመናገር ይቻላል። ነገር ግን ጊዜ ስለማይበቃን አጠር አድርጌ በመጠን መልኩ እንዲብየ ላቅርብ። ተቀዳማይ ኃይለ ሥላሴ ዩኒቨርሲቲ ዘመን ጀምሮ በተማሪዎች እንቅስቃሴ የላቀ አስተዋጽኦ ያላቸው ከዛም አይደፈርም የተባለውንም የትግል አጣጫ ሙክሮ ህይወታቸውን በኃላፊነት ዋስትና ሲዘው ለሀገርና ለህዝብ ሲሉ በርካታ መስዋዕትነቶችን በመክፈል ብዙ ትግሎችን በአመራር ደረጃ አሳልፈው ዛሬ በአውሮፓ የሚገኙ ታላቅ አንጋፋ የትግል ባልደረባ ወይም ጓድ ናቸው። አሁንም በኢያፓ አመራር በከፍተኛ ደረጃ አሉ። እሳቸው ጻፊም ናቸው። በእንግሊዘኛም በአማርኛ መተላዩ መድብሎችን አዘጋጅቶ አቅርቧል። ዛሬ አቶ ኢያሱ ወደዚህ ሳቀርብ የሚሰማኝን ከበሬታ ከልብ ከወዲሁ በኢትዮ 360 ልዩ ዝግጅት ስም እያቀረብኩኝ አሁን አቶ ኢያሱ ጥሪያችንን አክብረው በመምጣቱ የተሰማኝን ደስታ ከወዲሁ በአክብሮት እየገለጽኩ የሚከተሉትን እስቲ ለውይይት ይረዳ ዘንድ ሐሳብ ነው የሚላቸው ላቀርብልዎና በዛ ላይ ጊዜውን ወስደው ያብራራል። ያፓን በከፍተኛ አመራር መምራት ከጀመሩበትና ገና ከወጣትነቱ ጊዜ ጀምሮ ያ ትውልድ ተብሎ አሁን በሚጠራበት ዘመን የሰሩት ታላቅ የሆነ አስተዋጽኦ አለ። በተለይ ያፓ በዛን ጊዜ የነበረውን ስርዓት ከክፉ ወደ ደግ እንሽተጋገራለን በሚል ወጣቶች የራሳቸውን አላማና አስተሳሰብ አንግበው ለሚያደርጉት ትግል ከባልደረቦቹና ከጓዳ ትግል አመራሩ ጋራ አንድ ላይ በመሆን የከፈሉት የጎላ አስተዋጽኦ ብዙ ጠንካራና የማይፈገሩ ወጣቶችን ለሀገራችን አብቅቷል። ወጣቶቹ ጽኑ የማይፈገሩ ለዓላማቸው ካሉ ወደኋላ የማይመለሱ አያል የሆነ የሀገር ፍቅር ስሜትና ስሌት ያላቸው ሆኖ እስካሁንም ድረስ እድሜያቸው አንዳንዶቹ ገፋ ቢሉም በዚሁ ቆራጥነት ይኖራሉ። ወደ ሞት ዓለምም በእስርም ሲሰቃዩ መዝሙሩ ትዝ ይለኛል። ወይኒ ሲኦል አይደለ ዱል ስጋን የሚያቃጥል ዱላ መሳሳ አይደለ ወጭቆ የሚጥል ምንም ከባድ ቢሆኑ እነዚህ ሁለቱ የጥራዝሞች ነው መጨረሻ ሞቱ ይያለ የያፓ ጠንካራ ታጋዮች መከራና ስቃይን ንቀው አንቻው አሽበረሃ መስክሪ ምድሪቱ ለታረዱትን ለተገደሉት በሚል መዝሙር ከፍተኛ የሆነ የትግል እንቅስቃሴ አምጥቷል። በታሰበው መንገድ ድሉና ስብሉ እንደተጠበቀ ሆኖ አልተገኘ። መስዋዕትነቱ ግን አያል። ከዛ ጀምሮ ደግሞ ለተሻለ ትግል አዲስ የወጡ የፖለቲካ ድርጅቶችም በፈለጉት መንገድ ውጤታማ ሳይሆኑ እርተው አሁንም ሀገራችን በመከራ ውስጥ ትገኛለች። ታዲያ አቶ ኢያሱ እንግዲህ ይህንን የወጣቱን ትግል ምንም ሽማግሌ አባሩ አይደለም ሮጦ አመጥም በእውቀት ግን እጭቅ የሆነ ልምድም አለው እውቀትም አለው አገር የሚለውጠው ወጣት ነው። ከእናንተ ልምድ አሁን ከገባንበት የገዳዊ የፋሽስት አገዛዝ ነፃ ለመውጣትና ከኦሮሞማዊ ጠባብ የዘረኝነት አገዛዝ ፍትህን በኢትዮጵያ ምድር ለማስፈን ካለፈው የወጣቱ ልምድ አሁን ምን ተምሮ ለድል ይበቃል ብለው ያስባሉ? እስቲ በስፋት ይሁዱበት። አመሰግናለሁ።
አይ ስለጋበዛችሁኝ ለውይይት አመሰግናለሁ። እንግዲህ የቆዩ ሰዎች ተመክሮ ያላቸውን ሰዎች ማድመጥ ከተቻለ ብዙ ነገር መማር ይቻላል። ግዜ በርግጥ ግዜው አንድ አይደለም፣ ሰውም አንድ አይደለም። ግን ተመክሮዎች አሉ፣ ያለፍንባቸው ደም የተከፈለባቸው ተመክሮዎች አሉ። ከነሱ መማር የሚገባና አሁንም ቢሆን ደግሞ የሚሰሩ መሆናቸው ይታያል። ምክንያቱም አገራችን የቆየ ችግሯ አልተፈታም። እየተደበሰበሰ እየተርመሰመሰ እየተደባበቀ የመጡት አምባገነኖች በሌላ መንገድ እየተረጎሙት እያበላሹት ያለ ሁናቴ ነው እንጂ በጀመረ እኛ መሬት ላረሹ ብለን ስንነሳ በኃይለሥላሴ ዘመን ያ ጥያቄ እስከ ዛሬም መልስ አላገኝም። የረባ መልስም አላገኝም። ዲሞክራሲ ያለው እንዲሁ መልስ አላገኝም ወዘተ። እና ምንድን ነው የሚያስፈልገው አዲሱ ትውልድ ብሎ ለመምከር እኔ ካለሁበት ቦታ አሁን በትግል ሜዳ ላይ አይደለሁም፣ ውጭ ሀገር ነው ያለሁት። ግን የሀገሬ ሁኔታ ስለምከታተል ይሄን ብሎ የተመክሮ የኛ ከጠቀማቸው መናገር እችላለሁ። ግን ምንድነው ዋናው የሚያስፈልገው? መጀመሪያ መደራጀት ነው። ለመደራጀት ደግሞ ኢትዮጵያን እንታደጋታለን፣ ኢትዮጵያን ነፃ እናወጣታለን፣ ኢትዮጵያን ሀገር እናረጋታለን የሚለው እምነት ጠንካራ መሆን አለበት። ይሄ እንግዲህ ጠንካራ መሆን አለበት ማለት መስዋዕትነትም ይጠይቃል። ያኔና የዛሬ ትውልድ እኔ የማየውንትን ለመስዋዕትነት ዝግጁ ሆኖ ትውልድ ነበር ያኔ እኔ በማውቀው። አሁን የለም ለማለት አይደለም፣ እየታገልና እየደማም እየተሰዋም ነው። ግን በጣም በኢትዮጵያና በኢትዮጵያ አንድነትና በኢትዮጵያ ነፃነት አምኖ ደፍሮ የታገለ ትውልድ ነው። ሁለተኛ ያውቅ ነበረ፣ ጠላት ወዳጁን ለይቷል፣ የነገውን እቅዱን የሚያሳየው ይሄ ነው የምንፈልገው፣ ዲሞክራሲ፣ ሽግግር መንግስት፣ ህዝባዊ መንግስት ወዘተ የሚለውን በደንብ አድርጎ ግልጥ አድርጎ ያሳየውና ያመነበት አላማ ነበረው። ይሄ ያስፈልጋል፣ እምነት ያስፈልጋል። እንዲሁ ዝም ብሎ ተደናብሮ ምንም ንቃት ሳይኖር ተዘበራርቆ ያንንም እየደገፉ እንደዛ ልብ ሆኖ መሄድ አይቻልም፣ በፍጹም አይቻልም። እኔ አሁን ለፋኖ ምሰጋለት በጣም ብዙ ኢምንት ሰዎች የማይረቡ ሰዎች ስለከበቧቸው ጥሩ አመራር ሊያገኙ የጀመሩትን የጋራ አመራር ብሎ ጀምረዋል፣ ሽግግር መንግስት ብሎ ጀምረዋል። በጣም ጥሩ ሀሳቦች እኛ ስንት ዓመት የታገልንላቸው ናቸው፣ የምንደግፋቸው ሀሳቦች አሉ። ግን እነዚህን ከግባቸው እንዳይደርሱ ደግሞ የሚያደናቅፉ ሰዎች ደግሞ ፈልተዋል። ከዚህ ይሄንን ነቅሶ ጠብቆ ወደፊት የሚያካሄዳቸውን ግልጽ የሆነ ሐሳብና አቋም ካላቸው የሚቻል ነው። ወጣቱ ደግሞ ለዚህ መዘጋጀት አለበት። መታሰር መሰዋት የማይቀር ነው። እንደዚህ ትላለህ አንተ ግድ የለህም ስለሰው ይሉኛል። ለምን ነው እኔ በትግላችን ሁላችንም ተሳትፈናል፣ ሁላችንም ከሞት ተርፈናል እንጂ ተለብቀን አይደለም ያሳለፍነው። አንደኛ ግን የምንታገለው ትግል አገር ማዳን ስለሆነ የግድ መስዋዕትነትን ይጠይቃል፣ የግድ መከራና ስቃይን ይጠይቃል። ምክንያቱም ጠላቶቻችን እስከ ተስፋቸው የታጠቁ ባዕዳን ደግሞ የሚረዷቸው የባዕዳን አሽከሮች ስለሆኑ ደግሞ የኢትዮጵያ ልጆች ስላልሆኑ እነሱን መቋቋም ቀላል ነገር አይደለም። እኛ በትግላችን ከመጀመሪያ ጀምሮ የታገሉን የውጭ ሀገር እንትኖች ኃይሎች ናቸው። ከአሜሪካ ጀምሮ አረቦች ሁሉም ታግለውናል። ሌላ ሰዎች ቢያወሩ የራሳቸው ጉዳይ ነው። ግን እኛ ያደረገውን ትግል ከጥቅሞች ለማድረግ የታገሉት የባዕድ ሰዎች ናቸው። ስለዚህ አሁንም ነገም ኢትዮጵያን በቁጥጥር ስር አስገብተው የአፍሪካ ቀንድን እና አፍሪካን በሞላ ሊይዙ ስለሚፈልጉ ኢትዮጵያን በነጻነት በአርበኝነት እንድትቀጥል የራሷ መንግስት ይዛ እንድትቀጥል አይፈልጉም። እስከ መጨረሻው ነው የሚታገሉት። እና ይሄንንም በደንብ አውቆ ከዛ ደግሞ መተባበር ህብረት እንዴት ነው የሚልኛ ህብረት በጣም ጥራናል ለህብረት ለማድረግ ከማይረቡትም ጋር እነሱንም ለማቀፍ ለማስተካከል ብዙ ደክመናል። እና ህብረት ጥሩ ነው፣ ህብረት ያስፈልጋል። ህብረት ካለ ኃይላችን ይጠናከራል፣ ክንዳችን ይጠናከራል ማለት ነው። ስለዚህ ህብረትም እንዴት ነው የምንመሰርተው፣ ቅራኔዎች እንዴት ነው የምናረግበው፣ ጠላቶቻችን እንዴት ነው የተወሰኑ እና ጥቂቶች ብቻ ልናደርግ የምንችለው የሚለውን መመለስ መቻል አለብን። እና ራዕይ ያስፈልገናል፣ ርዕዮት ያስፈልገናል። ለዚህም ብሎ ምንም አያስፈልግም፣ ፖለቲካ ድርጅት አያስፈልግም፣ ፖለቲካ ድርጅትም ነው የማያስፈልግም የሚሉ አንዴ ብቅ ብሎ ነበር በወያኔ ጊዜ። የትክክል አይደለም። ፖለቲካ ድርጅት ያስፈልጋል፣ አደረጃጀት ያስፈልጋል፣ ሚስጥር አሰራር ያስፈልጋል። እና እነዚህ ነገሮች ካለፈው የኛ ትውልድ ይሄንን በደንብ አጥንቶ ምን ብሎ ተዘጋጅቶበት ነው የጀመርነው። አለማሸነፋችን አይደለም፣ ግን ይሄን አጥንተን ነው ሳናውቅ የጀመርነው ትግል አይደለም። ማወቅ ያስፈልጋል ትግሉን፣ እስከየት ይሄዳል፣ እንዴት ይሄዳል፣ እንዴት ይጠናከራል ብሎ እዚህ ላይ ትንሽ ንቃት መጨመር ያስፈልጋል። እና ታሪካችንን ማወቅም ያስፈልጋል፣ ማንበብ፣ ሀገራችንን ታሪክ ለማወቅ የተጻፉትን ማንበብ እና ከዛ ተመክሮ መቅሰም ያስፈልጋል። እና ደግሞ ትናንት ደግሞ ጀምሮ የምናያቸው ትግራችንን የሚያደናቅፉት በአይናችን ስር ነው ያሉት እና አይተናቸዋል። እና እንደገና የእነሱ ሰለባ ልንሆን አይፈቀድም፣ ማለት አገር እናጠፋለን። እና ከሌሎች አገሮችም ስናይ ተመክሮ ስናይ አገራችንን እንዳናጣ ምን ምን ማድረግ አለብን የሚለው ግልጽ ነው። እና እነዚህን እንማር እንወቅ፣ ዝም ብለን በጥራዝ ነጠቅ እንደ ሰውየው እንደ ኮሎኔሉ ማውራት ይቁም። እና በጥራት ላይና በእውቀት ላይ የተመሰረተና በተመክሮ ላይ የተመሰረተ አቋም መያዝ ከቻለን ወደፊት የምንሄድ ይመስለኛል። እና እናሸንፋቸዋለን፣ የምንም ጥርጥር የለኝም።
በጣም በጣም አመሰግናለሁ አቶ ኢያሱ። በእውነት ይህንን ሰከን ባለ መንገድ ለወጣቱ ትምህርት ሊሆን የሚችል ሀሳብ በማጋራቱ እንደው እንግዲህ አልፎ አልፎ ይሄ መልካም እንደው እንደ ቤተሰባዊ ውይይት ለወጣቱ ለታገለው ሀሳቡ ታግሎ በመልካም አላማ ተነስቶ ውጤቱ የተሳካለት ላልሆነውም ወገን አሁንም ላለው ትምህርት ይሆናል ብለን ስለምንገምት አንዳንድ ነገሮች እናነሳለን። በተለይ በአዲስ አበባ ዩኒቨርሲቲ በሚካሄደው ንቅናቄ የብሔር ብሔረሰቦች መብት እስከ መገንጠል ነው በሚል እዛ ጉዳዩ አቀነቀነ በሚል ዛሬ ወደ ገዳዊ ፋሽስትነት እየተሰማሩ የነዘርና የነእምነት ካልሆነ በቀር በኢትዮጵያችን ምድር በገዛ አገሩ ሌላው ዜጋ እምነቱን ባህሉን አያከብርም በሚል የተጀመረው ይሄ የማሳደድ የመግደል የመጨፍጨፍ በማንነት ተኮር ላይ የተመሰረተ የዘር ፍጅትና የዘር ማጽዳት መንስኤው ጥንስሱ የተጣለው በአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ተደርሶም የተቀመጠው በነዋለልኝ መኮንን ነው ተብሎ የመጣ ሲሆን ከዛ ውስጥ በተለይ ደግሞ ራሳቸውን ያዘጋጁ ከ50 ዓመት በፊት ራሳቸውን ብቅ ያደረጉ በዘመን የምትስተካከሉና የምትመጣጠኑ ስለሆነ ኦነግ ለምሳሌ ህወሓትም ሲገባ ጫካ እናንተም ራሳቸውን ስታደራጁ በኢህአፓነት ማለት ነው። ይሄ የብሔር ጉዳይ ትክክለኛ የሆነ ትርጉም አግኝቷል ብለው ያስባሉ? ካልሆነ ደግሞ ጉድለቱ ምኑ ላይ ነው? ይቀጥሉ።
አይ ብሔር ብሔረሰብ ኢህአፓን ስቶ እንዲህ ዋለልኝ ምናምን ብለው ጫጫታ እኔ በደው ቢያርፍና ቢታረም ጥሩ ይመስለኛል። እኛ በምንደራጅበት ጊዜ የኤርትራ ጥያቄ ለመጀመሪያ እንቅፋት ነው የሆነብን። ለምንድን ነው ኤርትራኖች ኢትዮጵያ አይደለንም አንደራጅም አሉ በዩኒቨርሲቲ? ያ ምንድን ነው ይሄ ነገር ብለን እኛም እኮ ተመረን ነው። እኔ አዲስ አበባ ነው ተወልጄ ያደግኩት፣ ገጠር አላውቀም ያን ጊዜ ግን ኤርትራ ብሔር ብሔረሰብ እኛ መገንጠል አለብን የኢትዮጵያ ቀኝ ግዛት ነን ያሉት 1960 ዓ.ም ነው። የኢትዮጵያ ተማሪዎች እንቅስቃሴ የጀመረው 1965 ዓ.ም መሬት ላራሹ ብለው እዚህ ቀድሞ ያልነሱ እና ያን ጊዜ ተነስተዋል። ሶማሌ ኦጋዴን ነጻ አውጪ ድርጅት ብላ አደራጅታለች። በምስራቅ ኢትዮጵያ ይህንን ነገር እያስፋፋች ነበር እና ኢትዮጵያኖች አንድ ላይ ተደራጅተን የማንችል የምንቆምበት መንገድ ስለጠፋ ያን ጊዜ ይሄንን ነገር መልስ እንስጥብለን የተናሰነው እንጂ እኛ የአጼ ኃይለ ሥላሴና የዚያን ስርዓት ኃጢአት እኛ ላይ ለመለጠፍ አይቻልም። እኛ ወጣቶች ነን። እነሱ ነው ይሄንን ያወረሱ ችግሩን ያወረሱ እነሱ ናቸው። እንዴት ነው የምንፈታው ስንል ያን ጊዜ የምንፈታው ባለን ተመክሮ ባለን እውቀት እንዴ እኛ የመጀመሪያው ድርጅትም ነን ይሄባ ከኛ በፊት ድርጅት ኖሮ የሰጠን ተመክሮ የሰጠን መርሃ ግብር የለም እና ባለን እውቀት በምን አይነት ነው የምንፈታው ስንል ባለን ሩት ዓለም ሩታችን ዓለማችን ደግሞ ግራ ነክለን የነበር ነው እና በዛ መሰረት የብሔሮችን መብት ማወቅ ህዝብን ያስተባብረዋል የሚለውን ይዘን በዛ ነው መፍትሄ ለመስጠት የሞከርነው እንጂ እኛ ኢትዮጵያን ለማጥፋት ለመገንጠል ለምንም እኮ የት ለመሄድ ነው? እኛ ኢትዮጵያኖች ነን። ምንዛገለው ለኢትዮጵያ ነው እና ኢትዮጵያን የለችም ሀገር አይደለችም ቅኝ ገዢ ናት ምናምን ብለን ወይም ትገነጣጠል ብለን አቋም ከያዝን ምን አታከለን ምንስ አደከመን? እኛ ብዙ የኢትዮጵያ ተማሪዎች እንቅስቃሴ ኤርትራውያን ትግራውያን በትግሉ ገብተው ጠባቦችንም እየታገሉ እስከመጨረሻው ተሰውተዋል እና እምነት ስላላቸው ይሄ እምነቱ ኢትዮጵያ የሚለው ነው። እንትና ዋለልኝ እኔ ዋለልኝን ለቀቀ ሚላንድ ጽፍን ጽፌ ነበር የዛሬ ስንት አመት ነው አሁን አላስታውሰው። ዋለልኝ እኔ የማውቀው ዋለልኝ ያውቀዋል ዋለልኝ ግን ዋለልኝ ሀገር ወዳድ ኢትዮጵያ የሚል ሰው ነው። የግንጠላ ሰው አልነበረም። ግን ያለውን ጭቆና ማጋለጥና ኮንፍሮንታ ፊት ለፊት ተጋፍጠ ነው ማሻሻል ያስፈልጋል መቀየር ያስፈልጋል የሚል አቋም ስለነበረው በዛው በሱ በራሱ ሜቢ ቋንቋው ተነከረ እንዲባይል ጥሩ ነበር ማለት ይቻላል። ግን እንደ ጸረ ኢትዮጵያ አይደለም የጻፈው እሱ። ኢትዮጵያን አንድ ለማድረግ ምን ያስፈልጋል ያለው በዚያን ጊዜ ደግሞ አሁን አንዳንዶቹ ይክዱታል። በዚያን ጊዜ ጭቆናው ነበር። እኔ በኔ እድሜ በማውቀው የብሔር ጭቆና እንደነበር አውቃለሁ። ማንንም አሁን ቢጫጫብኝ ምን ቢልብኝ አልቀበለውም። ኢትዮጵያ ውስጥ ነበር የብሔር ጭቆና። አሁን የለም አልነበረም። በጣም የሰመረ ሀገር ነው። የንጉሱ ስርዓት እንደነበረ ምን አድሃሪዎች ተነስተው መድረክ አግኝተው ይጨፍራሉ። ግን እንደሱ አልነበረም።
እዚህ ላይ እንደ ማብራሪያ እንድሰጡኝ አቶ ያሱ ምክንያቱም ይሄን ህዝባችን ጥሩ ነው። ነገ ደግሞ ይሄንን ማሳብ በመቃወም የሚመጡ ሰዎችም ካሉ እናስተናግዳለን። አሁን ብዙውን ጊዜ የብሔር ጭቆና አለ ብሎ የሚነሱት አንደኛ አማራ ጨቋኝ ነው በማንነቱ ሌላው በሙሉ ተጨቋኝ ነው የሚል እሳቤ በመሆኑ ከዛ የመጣ አማራን ጠላት በማድረግ ሁሉም በአማራው ላይ ጣቱን እንዲቀስ ለሚያረግ ጥንሰስ ያነ ስለተጣለ እና ዋለልኝ መኮንንም ቢሆኑ ስለብሔር ጭቆና ብሎ የጻፉት ጽሑፍ ራሱ በዛን ጊዜ 26 ዓመት ገደማ ጎረምሳ ነውና ጽሑፉ የሱም ሊሆን አይችልም። ከበስተጀርባው በጣም በሳያና በአጭር መንገድ ግን ጥልቅ በሆነ መንገድ የተጻፈ ጽሑፍ ነው የሚሉ አሉ። እንደው ይሄንን አሁን አማራ ጨቋኝ ብሎ ሰዎች አምጥቶ የሚያስቀም የብሔር ጭቆና በምን አይነት መንገድ ነው? አንዱ ማህበረሰብ ወይም አማራ የሚባለው ወይም ኦሮሞ የሚባለው ወይም ትግሬ የሚባለው ጋሞን ወላይታውን ጨቆነ ነው ወይ ሰዎች ትርጉሙ ተሳክሮባቸው ነው? እስቲ ይሄንን በደንብ አድርጎ እየፈቱልኝ እንዴት ይቀጥሉ።
አንደኛ ትርጉሙ ተሳክሮባቸው ነው። ሁለተኛ እኛ አማራ ጨቋኝ ነው አላልንም። አማራ የተጨቆነ ማለት ነው ደሃ ነው የሚለውን ከመጀመሪያ ከወያኔ የሸዋ አማራ ጨቋይ ነው ብለው ሲጽፉ በ1967 ማን የተቃወማቸው አንድ ድርጅት ካለ ይሀፋ ነው። የቅዠታችሁ ነው። መጀመሪያ ነገር ሌላውን ተው፣ ደቡቡን የሆኑን ተው። እናንተ ምን ጭቆና ደርሶባችሁ ነው? ማን ነው መሬታችሁን የቀማችሁ? የአማራ ፊውዳል ባላባት መጥቶ የትግራይን መሬት ቀማ? ቋንቋችሁ እንዳትናገሩ ታፈናችሁ? ተናቃችሁ? የማይሆን ነገር ነው ብለን እኛ ነው የተከላከልናቸው ከ1967 ሲጀምሩ ጀምሮ። አሁን እንደዚህ ባለ እንዲህ አለ ይሄፓ እንዲህ አለ አማራ እንዲህ አረገ የሚሉት አሁን አዲስ አማራነት ብርቅ ሆነባቸው የመጡ ኢሰፋዎችና ወዘተ ሐሰት ነው የሚያወሩት። ፖለቲካ ነው የሚሰሩት ያሉት በእኛ ላይ። ግን አማራ ጨቋይ መደብ አላልንም እኛ አላልንም፣ አሁንም አንልም። ምክንያቱም ከእምነታችን ጋር አይሄድም። ህዝብ እንደ ጨቋይ መደብ ሊሆን ስለማይችል በአማራ ስም የአማራ ባህል የአማራ ታሪክ የሚገንበት የሌላው የሚንኳሰስበት ሌላ አንዳንድ ከደቡብ የመጡ ጓዶቻችን ስማቸውን ቀይሩ የሚባሉበት እና ጭቆና ነበር በደንብ። ይሄንን እንግዲህ እኔ ሞታ ተነሳ ካላልከኝ መተብ የኖርኩበት ስለሆነ ልክደው አልችልም። ግን አማራ ሸዋ ጠላት ነው ብሎ ወያኔ በመርሃ ግብሩ እንዳቀረበው የሸዋ ተራማጅም የለም፣ ሁሉም አዳሪዎች ናቸው፣ አጥሾች ናቸው። እንትን ቢሆን ባይሆንም ምንድነው ተረፍ መረፍ ፍርፋሪ ደርሳቸዋል ብሎ እንደተቸው እና ስለዚህ ጠላቶቻችን ናቸው እንዲለው እኛን እሱን ከመጀመሪያው እኛ ነው የታገለው። ሌላው አፉን ዘግቶ ነው የቀረበው። እንደውም የት አሉ አሁን? ዛሬ እኮ ጠበቃ ነን የሚሉ ሰዎች ያን ጊዜ እንደውም አፋቸውን የዘጉት። እኛ ይሄንን ተቃውመናል። የእኩልነት እንዲኖር እንፈልጋለን። ማለት ለምሳሌ የሃይማኖት እኩልነት ብለናል እና መንግስት ከሃይማኖት መለየት አለበት። ኦርቶዶክስ ተዋህዶ ሃይማኖት ነው። እሱ የራሱን በዛው በሃይማኖቱ ያስከብራል። በምዕመናኑ ማስከበር ያለበት እንትኑ መፍቱን። ግን ሌሎች ሃይማኖቶች ደግሞ ለምሳሌ እስላም ወሰተ ከውጭ የሚመጡት ያን ብዙ ነበሩና ሁሉም መብታቸው ተከብሮ ይንቀሳቀሱ። ሃይማኖት ውስጥ መንግስት አልቃ መግባት የለበትም። እንግዲህ በውጭ ሀገር ሴኩላር የሚሉት ነው። ሴኩላር ገቨርንመንት ሴኩላር አገዛዝ ይኖራል ብሎ ፕሮግራም አድርጎ የተነሳና የታገለ ኢህአፓ ብቻ ነው። በማንም ፕሮግራም ላይ አልነበረም። እንድንነግራቸው ከፈልጉ ማለት ነው። እና የህዝብ እኩልነት ይረጋገጥ። ይሄ ተማሪዎችን በግድ ሰብስቦ በጅምላ ገብረ ማርያም ወልደ ማርያም ምናምን እያሉ ጃኑ ያስተምራሉ ምናምን የሚባለው ትክክል አይደለም። መፍታቸውን እንትን ይላል። ገልገለው አሬው ዋል ከተባለ ገልገለው አሬው ዋል ስሙ መቀየር የለበትም ብለናል። እኔ ደግሞ ትክክል ይመስለኛል። አሁን
እንደው እዛ ላይ ልምጽና በደንብ እንዲናገሩበት ነው። ስለፈጠረ በጣም ሰውንም የሚኮረኩርና በአእምሮ ያለው እንዲናገር ነው። አሁን ለምሳሌ በደቡብ አካባቢ በአንዳንድ ቦታ የፕሮቴስታንት እምነቶች በስፋት ይነገራሉ፣ ይመጣሉ፣ ተስፋፍተዋል። እዛ አሁን በአካባቢው ያለው ሰው የመጽሐፍ ቅዱስም እንዲወስድ አድርገው። ለምሳሌ ባባንቶ የሚባል አንድ የወላይታ ሰው እዝቅኤል ይባላል። ሌላው ደግሞ ካንኮ የሚባል አንድ የደቡብ ሰው ማቴዎስ ይባላል። እንዴ ለኛ አይነት ከሃይማኖት ጋር አብሮ ተያይዞ የመጡትን የስም ለውጦችንም እንደገና ደግሞ በቄስ ትምህርት ቤት በዘመናዊ ትምህርት ቤት ሰዎች ስለ አምልኮ በእጅ ነገሮች ከማምለክ ይልቅ በእግዚአብሔር ማምለክ መልካም ነው በሚል አሁን እኔ ባለሁበትም እኔ በተወለድኩበት አካባቢ በብርብር ማርያምም ቢሆን ወደ 980 ወደ 1000 ዓመት የደረሰች ቤተክርስቲያን ናት። ትልቅ አገልግሎት የምትሰጥና ከሃይማኖት አንፃር ሰዎች ያንን እምነት ሲከተሉ ሰይፈ ሚካኤል፣ ገብረ ወልድ እየተባሉ መጠራታቸው ከጭቆና ጋር አብሮ ከባህል ጭቆና ጋር ይያያዛል። ሰዎች ፈጥሮ ራሳቸውን ሲለወጡት አይነት አሳያየም የለም ብሎ ያስባሉ ወይስ ሌላ አይነት ጭቆና እንዳለም አያይዘው ቢያብራሩ?
አይ እኔ ሰው በራሱ ፍቃድና በፍላጎቱ ሃይማኖቱን ቢቀይር ስሙን ቢቀይር ይሄ መብቱ ነው። እኛ ይሄንን ለመቃወም አንችልም፣ መብትም የለንም። ግን በአጠቃላይ ስላሴ ግዜ ነው እስከማቆም ድረስ ተማሪዎችን ወደ ትምህርት ቤት መስደድ የማይፈልጉበት ቦታ መቦረና በምን አንዳንድ ቦታዎች በታፍሰው ይመጣሉ። ልጆች ታፍሰው ይመጡና በጅምላ ነው ገብረ ማርያም ኃይለ ማርያም የሚባሉ እኔም አውቃቸው ልጆች በኋላ ሲያድጉና ነፍስ ሲያውቁና ንቃት ሲመጣቸው ስማቸውን ነው የቀየሩት። ዝምለው ይሄ ጥሩ ነው። ወደ ምንጫቸው ተመለሱ ማለት ነው። ከዛ በግድ ነው የተቀየሩት ስማቸው በህግ በእዝ ነው የተቀየረው እንጂ በፍላጎት አይደለም። እንጂ ሰው ዛሬም ተነስቶ ሌላ ስም እኮ መያዝ ይችላል ሰው። እኛ በድርጅታችን ስንትና ስንት ስም ነው ይዘን የታገለው። ጉዳያችን አልነበረም ያ ስማችን የተወለድንበት ስም ምናምን በሚል ብቻ አልተከራከርንም። ግን ኃይል ሲገባበት ተጽዕኖ ሲገባበት ግን ትክክል አይደለም እና በሃይማኖትም መስክ ደግሞ ሃይማኖትም ላይ ተጽዕኖ ማድረግ እና ሰው ላይም ህዝብ ላይ መጫንም ሆነ የህዝብን ደግሞ ሃይማኖትንም በግድ ለማስቀየር በሰበካ በገንዘብ በምን ለማስቀየር የሚደረገውን እንቃወማለን እንጂ በፊት ተቃውመናል፣ አሁን ተቃውመናል። በፕሮግራማችን ሃይማኖት እና መንግስት መለየት አለባቸው፣ ሃይማኖት ላይ መንግስት ጣልቃ መግባት የለበትም ብለን ያኔ ፕሮግራም የመጀመሪያ መርሃ ግብራችን ይሄን ነው። ብዙ ሰው የኛን የመጀመሪያ መርሃ ግብር ቢያነብ ብዙ ነገር ላይ ግልጽ ይሆናል። ይሄ የደርግ ወሬ የወያኔ ወሬ ትቶ ምን ነበር ሚሉት የሚለውን ማወቅ ይችላል አሉ።
ተከከለ እሱ አሁንም ቢሆን ከዲሞክራሲ አንጻር መንግስት ሴኩላር መሆን አለበት የሚለው በትክክል ስራ ላይ መዋል አለበት። ነገር ግን የየራሳቸው የጫካ የፖለቲካ ፕሮግራም ግዜ ያገኘን ብሎ የስልጣንን ዙፋን ላይ ከተቆናጠጡ በኋላ ህገ መንግስት አድርገው ሲጽፉ መንግስትና ሃይማኖት ይለያል ይሉና አሁንም ስንመለከተው ራሳቸው መልሰው በሃይማኖት ጉዳይ ገብተው አሁን ይህ አገዛዝ የገዳዊ ፋሽስት የኦሮሞማ አገዛዝ እንዴት አድርጎ ኦርቶዶክስን እንደበተነ እንዴት አድርጎ በደንብ አድርጎ መጅሊሶቹን እንደበታተነ ራሱ አሲሮ መልሶ እንዴት አስታራቂ እንደሚሆንና አንድ የኦሮሞማ ገዳዩ የፋሽስት አገዛዝ በኢትዮጵያ ላይ ገኖ እንዲወጣ ለማድረግ የተጀመረው ነገር አገራችንን አሁን ከጥፋት እንዳደረሰ ማየት ይቻላል። ሃይማኖት ከፖለቲካ ጋር ባያያዝ መልካም ነው የሚለው ከወቅቱም የዲሞክራሲ መርሆች አንጻር የሚያስጠይቅ አይደለም። ነገር ግን እንደው አሁን ወደ ዋናው እንደገና ልንገባ፣ እንዲህ አይነት ቀና አስተሳሰብ ተይዞ በተፈለገው መንገድ ሳይከድ የተቀረበት ቅድም የተናገሩታል አንድ ትውልድ ለአንድ ትግል ሲዘጋጅ መጀመሪያ መደራጀት፣ መንቃት፣ ማንበብና በብቃት ራስን ማስተካከል የሚል በዛን ጊዜ ደግሞ እኛ ራሳችን መመሪያችን ያው ወደ ኮሙኒዝም ወቅቱ ዓለምን በሁለት ጎራ በከፈለበት ጊዜ ሁሉ የነበሩ አንድ ነው ግባችን የሚሉም የፖለቲካ ድርጅቶች እርስ በርስ ጥይት ተማዘዋል። ነገር ግን ወደዛ ሳንገባ ኋላ እንመለስበታለን። እንዲህ ጠንክሮ ነቅቶ ተደራጅቶ መሰረታዊ የሆኑ ጥያቄዎችን ጀምሮ ራሱንም አሳልፎ ለመስዋዕትነት ሰጥቶ አሁንም ታሪኩ የሚዘከርለት ኢህአፓ ለአሁኑ ለአዲሱ ትውልድ እንደው ትምህርት እንዲሆን ምን ጉድለት ገጠመውና ላሰበው ውጤት ሳይበቃ ቀረ? እስቲ ይህንን በደንብ አድርጎ ይዘርዝሩልኝ።
አይ በጣም እንግዲህ ሰፊ ርዕስ ነው ይሄ። ምክንያቱም ጊዜዎች ተለውጠዋል፣ ተጨባጭነታቸውም ተለውጧል። በ1900 እኛ ትግል በጀመርንበት ጊዜ የነበረው ዓለም አቀፋዊም ሆነ የሀገራችን ሁኔታ አሁን የለም። ሰውም ያኔ የነበረው እምነት ለዓላማው ለመሰዋት እና ለመሞት ዝግጅነቱ አሁን አለ ለማለትም ያስቸግራል። አሁንም ሀገራችን ኢትዮጵያ ብለው የሚታገሉና የሚሰው ዜጎች እንዳሉ ግልጽ ነው። ግን በምሳሌ ወጣቱ ትውልድ ምሁር ነኝ ባዩ በዛ በድሮ በነበረው ሰልፍና ቆራጥነትና አገር ወዳድነት ራስ ወዳድነት ሳይሆን አገር ወዳድነት ላይ ተሰማርቶ ይገኛሉ የሚለው ያወያየን ይችላል በብዛት እና ለምን እንደሆነ ያልሆነልን እቺ ኢትዮጵያ ማጥራት ያላት ሀገር ናት። ሊያፈርሷት የሚፈልጉት ከዚህ ከሁሉም በላይ አንደኛው ሊያፈርሷት የሚፈልጉት ሀገሮች አሜሪካ ነው አንደኛው። የታገልነውኛ መጀመሪያም አሜሪካን የታገልነው ለዚህ ነው እና አሜሪካን ደግሞ ጥርሱን ነክሶ እኛን አምርሮ ሊያጠፋን ታግሎናል። በበሳሪያም ሰው አስገብቶ ታግሎናል። በቋራ ኢፒዲኤ ኢዲሂ ያለ የገፋፋ መጥቶብናል። ሁሉንም አሸንፈናል። በአፍሪካ ሀገራችንን ደጋፊ ለማግኘት ለመቋቋም ስንሞክር ያስፈራራ ከነሱ ጋር ከተባበራችሁ ከዴ ካላችሁ እኛ በቃ ከኛ ጋር ሁሉ ተቆራረጥን ይያለ ብዙ አይነት ሻጥር ሰርቶናል አሜሪካ። ብዙዎች እንግዲህ ወደፊት በታሪክ የምንጽፋቸው ነገሮች ይሆናሉ እና ታግሎናል እና ደርግ የሚባለው አረመኔ መንግስት ደግሞ ቀሽብር ብሎ ትውልድ ጨረሰ እና በሀገራችን ላይ ፍርሃትን ግለኝነትን ያሰፈነው ዋናው ደርግ የሚባለው ከይሲ ድርጅት እንትን ነው ተቋም ነው። አሁንም አለቀቃቸው የሱር ዘዛዦች አሁንም ቢሆን ያው ናቸው። ብዙዎቹ ሻጥር ነው የሚሰሩት። ምን እንደሚፈልጉ ግልጽ ግልጽ አይደለም እና ሚራራኒ የለም የተከበብ ነው። አረቦቹ ደግሞ ኢትዮጵያ ብሎ ኢትዮጵያን መንግስት አጠናቆ የሚመጣ ማንኛውንም ኃይል አይፈልጉም። እኛን አይወዱንም። የማይወዱን ምንድነው? ምንም ልዩ ነገር የለንም። ልዩ ጸላታቸው ሆነን አይደለም ግን ኢትዮጵያ ኢትዮጵያ ስለምልና የተደራጀ ኢትዮጵያ ነጻ የሆነ ኢትዮጵያ መንግስት ስለምል ይሄ አይጠማቸውም። እነ ሳውዲ እነ ኩዌት እነ ምን ምትላቸው ሁሉ ዛሬ ኤሚሬትስ እንደምላቸው ነጻ ኢትዮጵያ አይፈልጉም። ናዚ ራሳቸው እንትናላችሁ ጥቅማቸው ጥቅማላችሁ አሁን ይሄው እናንተ ነው ይሄንን መሪ ነኝ የሚለውን ግለሰብ እኮ አስጎንብሰው እንዴት አርጎ እንትኑን አባይ ግድብን ቶሎ እንዳልቅ በተፈለገው መሰረት እንዳልቅ ለማድረግ ተስማምቶላቸዋል ተብሎ የሚወራው ተራው አይደለም። ካረብ ኤሚሬትስ ጋር እየጨረሰ ያለው ነው። ዋናው እሱ የሚፈልገው መሳሪያ እየተጋዘለት ነው። መሳሪያ እየገዙለት ነው። አሜሪካ በዛ አርጎ የፋኖን ትግል ማፈንና ማደናቀፍ ነው ዋናው ፍላጎት። ስለዚህ ጉዳዩ አይደለም ስለዚህ እና እኛ ህዝባችን በሽብር ተመቶ ባለበት እኛም እንደ ድርጅት ወደዛ ወደፊት ለመሄድ አቅም ባነሰን ጊዜ ከጎናችን ማንንም የሚቆም የለም። እኛ ማለቴ ትላልቅ መንግስታት ተብለው የኢትዮጵያን ህዝብ ድረስ ያለን ብለው አብረውን ይቆሙ ማንንም የለም። አንዳቸውም የሉም። እንግዲህ ዝርዝር በዚህ ላይ ከስኪስ ይቀዳል ብለነው እንለፈው ግን የለም ማንንም አለበት። ከታ ኢትዮጵያ ወዳጅ አለበት። ኢትዮጵያ ወዳጅ ስላልነበራት እኛ ወዳጅ ይኖረናል ይችላል።
እዚህ ላይ እንደው ፊዛራው የኃይል አስተላለፍን ከዲሞክራሲ ከዲፕሎማሲ አንጻር ለመጠቀም ኃይልና ወገንም የሆናችሁን ለማነፍነፍ አልሞከራችሁም በዛን ጊዜ? ምክንያቱም ግዛው የሆነ የራስን መቆሚያ ካላገኙ መጠቃት እንደሚመጣ ቀድማችሁ ያነበባችሁ የተረዳችሁ ናችሁና የኃይል ሚዛንን ለማስተካከል ለጊዜውም ቢሆን እንደ መነሳሻ የሚሆን ወገን በማሰቦ ረገድ የተጫወታችሁት ሚና አለ?
አዎ እኛ በዲፕሎማሲውም በውጭ ግንኙነቱም በሁሉ አንዳንዶች እኛ ተመክሮ አለን ይላሉ እንጂ ተመክሮ እኛ ነን ያለን ለማለቱ። ምክንያቱም ሁሉንም ተጠግተናል ሞክረናቸዋል። ይሄ ሶሻሊስት የሚባሉት አገሮችን ስንሞክር ለምሳሌ ቻይና ከደርግ ጋር ተባበሩ ጥሩ መስመር ያዘ ነው ከኛ ጋር ጥሩ ወዳጅ ሆኗል ያሉን መሳሪያ አረፍተውታል እኮ ቻይና ውስጥ እኛን አልረዱንም መሳሪያ አልሰጡንም ግን ሶቪየት ያው ሶቪየት ነው ደርግን ነው የሚደግፈው እና እኛን ለጠላት አድርጎ ነው የወሰደን እና አሜሪካ ለምዕራቡ ኃይል ለካፒታሊዝም ጠላት ናቸው ብለው ያው እና ገሸሽ እንዳደረጉን የቆዩት እስከዛሬም ቀጥለውበታል እንጂ ሞክረናቸዋል ግን ወዳጆች ነበሩን ፓለስቲኖች ነበሩ የግራ እንቅስቃሴ ሆኑ በዓለም ላይ ያሉ በጣም ጥሩ ግንኙነት የነበሩ ፓለስቲኖች የእኛን ከመጀመሪያው የሀሰ ከሆነው ኃይል ጀምሮ አሰልጥነውልናል መሳሪያም ረድተውናል እና ፓለስቲኖች በሙሉ እንትን ነው እኔ በጊዜው ከፓለስቲን አመራሮችም ጋር እኔም ሌሎች ጓዶችም አግኝተናቸዋል እና በጥሩ መንፈስ ነው የረዱን እና የደገፉን እኛ ውለታ አለብን የፓለስቲን ውለታ አለብን እ ለምንድን ነው አጋር የሆኑን ነበሩ እነሱ እንጂ ሞክረናል ያልሞከርነው የለም አሁንም እኮ ከዛም በኋላ ወያኔ ከመጣም በኋላ ስንቱን ሞከርን ኢቨን የምዕራብ ሀገሩ የሚባሉት እነ ኖርዌይ እነ ስዊድን እነ ጀርመን ስንት ስናስረዳ ሉክ እያለን እየላከን ስናስረዳ ራሴ ብዙ ጊዜ ምዕራብ አውሮፓ ይቻ አስረድቻለሁ ግን ጥቅማቸውን ነው የሚከታተሉት አሁን ለምሳሌ ፈረንሳይ ብሔራዊ ቀኗ ብዬ ጁላይ 14 ስታከብረውን ያለፈው የክብር እንግዳ ብላ የጠራቸው ጌታቸው ረዳ ነው እንግዲህ ጌታቸው ረዳ ማን እንደሆነ ይሄ ጨፍጫፊ ምን ግፍ እንደሰራ ሳውቁ ቀርተው አይደለም ግን ቢራ ይሸጣሉ ወይን ይሸጣሉ የኢኮኖሚ ጥቅም አላቸው እና እነ ማክሮን የሚገዛቸው ኢኮኖሚ ጥቅማቸው ነው እንጂ የኢትዮጵያ ህዝብ በበደል አለመበደል አይደለም እና ሞክረናል አሁንም እኮ አላቆምንም እንሞክራለን ኢትዮጵያን ጎን እንዲቆሙ የኢትዮጵያን በደል እንዲረዱ ለማድረግ እንላለን እነሱ እንግዲህ ግን እነዚህ እንትኖቹ የኢትዮጵያ ጦላቶች ግን ብዙ ገንዘብ አላቸው ይሄንን ደግሞ ምንድን ነው ሶሻል ሚዲያ ምናምን ባለውን እሱንም ይቆጣጠራሉ ውሸታቸው ነው የሚያጨውት እና ሰው እሱን ነው የሚያዳምጠው እንግዲህ በአንድ በኩል የእኛ ሰው ቶሎ ይረሳል ጠላቱን ቶሎ ይረሳል ቂመኛ ነው ይላሉ እንጂ እነሱ እኛ ህዝባችን ያለፈውን የተበደለውን በማስታወስ ደረጃ ደከም ብሏል ነው ምክንያቱም ይረሳል መጥፎ ሰዎችን ወዲያውኑ ነው የሚያቅፈው መጥፎ መንግስቶችን አቋማቸውን ወዲያውኑ የሚችላቸው እንጂ ቂም በቀል ብሎ የማይቀየሩ ሰዎች ተቀየሩ ብሎ ያልሆነ ቦታ ውስጥ ሲገባ ነው የምናየው እንጂ አይ እነዚህ ማናውቃቸዋለን እንደዚህ ናቸው የሚል አቋም ይዞ ሲጠነክር አላየንም ይሄ ራሱ አንድ ሌላ ድክመት ነው እንዴት ነው ከድሮ የተለየ ያልከውኝ ጠላት ወዳጅ ላይ አሁንም ቢሆን ደካማ ነው እሱን በደንብ ካልተስተካከለ አሁንም የጀመረውን ትግል ወዳጅ መስለው የሚያደናቅፉ
አድማጮቻችን ሁለተኛውን ክፍል በቀዳሚ ምሽት ዝግጅታችን ይዘን እንቀርባለን።